ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 25 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልኝ። እኔም ሰለሞን ክፍሌ ነኝ።
ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሄ አይደለም። የኢትዮጵያ ውጭ ጉዳይ ሚኒስቴር
በአንዳንድ ወገኖች የሚነሳው የማዕቀብ ጉዳይ ለደቡብ ሱዳንም ለአካባቢው ሰላምም የሚረዳ አይደለም፣ ማዕቀብ ሁኔታዎችን የበለጠ ያወሳስበዋል፣ ችግሩን አይፈታም የሚል አቋም ማለት ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። በአብይ ርዕስ ዘገባ ይዘናል።
እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታወቁ።
በጣም የሚያስደንቀው ግን ልብ አድርጉ፣ አሁን አገሪቱ በብዙ አቅጣጫ ነፍጥ አንግበው በረሃ የወረዱ ሰዎች፣ ይህን ኢህአዴግ ቢደብቀውም የሚታይ እውን የሆነ ሁሌም የሆነች ነገር ኮሽ ስትል ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ብሎ ይላቸዋል። ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ሰዎች ከየት የተነሱ? የሰላማዊ በሮች ሲዘጉ እኮ ነው።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ሪፖርቱ በመጽሔት ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው።
ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሄ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ይህ አቋም በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስቴሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ አስታውቀዋል። በአብይ ርዕስ ዘገባ ይዘናል።
እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታወቁ። ፓርቲዎቹ ዶሴውን የከፈቱት የፊታችን እሁድ መስከረም 28 2010 ዓ.ም ሊያካሄዱት የነበረው ሰላማዊ ሰልፍ እውቅና ሳያገኝ ከቀረ በኋላ መሆኑ ተገልጿል። በጉዳዩ ጣልቃ ገብተው መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውንም ፓርቲዎቹ አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ኢሰብአዊ ሲሉ የጠሩትን እርምጃ አውግዘዋል። በመጽሔት ዝርዝር ዘገባ አለን።
ምዕራብ አፍሪካዊቱ ኒጀር ውስጥ ሦስት ወታደሮቹ እንደተገደሉበት የዩናይትድ ስቴትስ ጦር አስታውቋል። ወታደሮቹ የተገደሉት በአሜሪካና ኒጀር ጥምር የቅኝት ኃይል ላይ ትላንት አደጋ በተጣለበት ጊዜ እንደነበር ተገልጿል። በጥቃቱ የየትኛው ሀገር ዜጋ እንደሆነ የዩናይትድ ስቴትስ ጦር የአፍሪካ እዝ ሳይገልጽ አንድ ሌላ የአጋር ሀገር ወታደርም ተገድሎብናል ብሏል። ሌሎች ሁለት የአሜሪካ ወታደሮች ቆስለዋል። ለዚህ ከዋና ከተማይቱ ኒያሚ 200 ኪሎ ሜትር ርቀት ላይ ኒጀር ከማሊ ጋር በምትዋሰንበት አካባቢ በሚገኝ ስፍራ ለተፈጸመው ጥቃት እስካሁን ኃላፊነት የወሰደ የለም። ኒጀር በምስራቅ ከናይጄሪያ ቦኮ ሐራም፣ በምስራቅ አልጄሪያ ላይ ከሸመቀው አልቃይዳ፣ በእስላማዊ ማግሬብ የሽብርና የሁከት ቡድኖች ጋር በምታካሄዳቸው ውጊያዎች ውስጥ ለማገዝ አነስተኛ ቁጥር ያለው የዩናይትድ ስቴትስ ጦር ላለፉት አራት ዓመታት እዚያ ተሰማርቶ ይገኛል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ ባለፈው የአሜሪካ ፕሬዝደንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ለማረጋገጥ የተጀመሩት ምርመራዎች እንደቀጠሉ መሆናቸው ሲገለጽ፣ ሞስኮ ግን በነጻ መገናኛ ብዙሃንና በጋዜጠኞቻቸው ላይ ወከባና ማሳደድ እያካሄደች መሆኗን የዩናይትድ ስቴትስ እንደራሴዎች ምልክት እያዩ መሆናቸውን እየተናገሩ ነው። የሪፖርተራችን ሪቻርድ ግሪን ዘገባ አለ፣ አዲሱ አበባ ያቀርበዋል።
የአውሮፓን የዲሞክራሲና የሰብአዊ መብቶች ይዞታ በሚቆጣጠረው በሄልሲንኪው ኮሚሽን የዩናይትድ ስቴትስ አባላት ትናንት ረቡዕ በምክር ቤት ተገናኝተው ሩሲያና በሌሎች የሶቪየት ኅብረት አገሮች በሚሰሩ ጋዜጠኞች ላይ እየደረሰ ያለውን ወከባና ስደት በተመለከተ ውይይት አድርገዋል። ሩሲያ ውስጥ ጠንካራ የመገናኛ ብዙሃን እንዲኖር መደገፍና የፕሬዝደንት ፑቲንን ስትራቴጂ መቋቋም ወሳኝ መሆኑን የተናገሩት የምክር ቤት አባሉ ስቲቭ ቻቦት ናቸው።
የአሜሪካን ዲሞክራሲ በፑቲን አፈና ውስጥ ለሚገኘው ህዝብ ስለ ነጻ መገናኛ ብዙሃንና ሐሳብን በነጻነት ስለመግለጽ ድጋፍ እንሰጣለን። ይህም ለነጻ የጋዜጠኝነት ሥራ ድጋፍ ይሰጣል።
አማንዳ ቤኔት የቪኦኤ ማለት የአሜሪካ ድምፅ ዲሬክተር ናቸው። ሞስኮ የሚገኘው የመስሪያ ቤታቸው ቢሮ ገና ከጅምሩ ይህ ወከባ ገጥሞት እንደነበር ተናግረዋል።
VOA's Russian service has been in operation since 1947.
የቪኦኤ የሩሲያ አገልግሎት የተጀመረው እንደ አውሮፓ አቆጣጠር በ1947 ነው እና ወከባና ዛቻ እንዲሁም ማስፈራራት አዲሳችን አይደለም። ከቅርብ ዓመታት ወዲህ ግን የሩሲያ ባለስልጣናት ወከባ እየበዛና እየተባባሰ መጥቷል። ማብራሪያ የሌለው የቢሮክራሲ መጓተት፣ ስለ ቪኦኤ ጋዜጠኝነት ሙያ አያሌ የቃላት ጦርነት እየተካሄደ ነው።
የአሜሪካ ድምፅ ራዲዮ በመላዋ ሩሲያና ከሶቪየት በኋላ ባሉ አገሮች በ11 ቋንቋዎች ነው የሚደመጠው።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስራቸውን ለመልቀቅ ያስፈራሩበት አንድም ጊዜ የለም ሲሉ ፕሬዚደንት ትራምፕ አስገንዝበዋል። በሁለቱ ከፍተኛ አመራሮች መካከል ውጥረት አለ ተብሎ የቀረበውንም ዘገባ የፈጠራ ወሬ ሲሉ አጣጥለዋል። ትራምፕ በዛሬው የትዊተር መልእክታቸው ኤንቢሲ የተባለው የዜና ማሰራጫ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በምክትል ፕሬዚደንቱ ማይክ ፔንስ ጥያቄ መሠረት ቆዩ እንጂ ስራቸውን ቀድሞ ለመልቀቅ አፋፍ ላይ ነበሩ ሲል ያቀረበውን ዘገባ ተችተዋል። ኤንቢሲ አክሎም ሚስተር ቲለርሰን ፕሬዚደንቱ ባለፈው ሐምሌ ፔንታገን ውስጥ ከሌሎች ከፍተኛ ባለሥልጣናት ጋር ያደረጉትን ውይይት ተከትሎ ደደብ ናቸው ብለው መናገራቸውንም ዘግቧል።
በዩናይትድ ስቴትስ ታሪክ እጅግ የከፋ ነው የተባለውን ጅምላ ፈጅ ተኩስ ምክንያት ለማወቅ መርማሪዎች ጥረት በያዙበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ ትናንት ወደ ላስ ቬጋስ ሄደው የሰለባዎቹን ቤተሰቦችና የተጎዱትን አጽናንተዋል። ከፖሊሶችና ከእርዳታ ሰጪዎች ጋርም ተነጋግረዋል። ፕሬዚደንቱ በዚሁ ወቅት አስቸኳይ እርዳታ ሰጪዎችንና ሐኪሞችን አመስግነዋል። ትራምፕ ወደ ላስ ቬጋስ የተጓዙት ከቀዳሚት እመቤቷ ሜላኒያ ጋር ነበር። ዛሬ የተመለከትሁት ሁሉ በሙያችሁ ምን ያህል እንደላቃችሁ ይመሰክራል፣ አሜሪካዊ በመሆናችሁ ያኮራችኋል ብለዋል ሚስተር ትራምፕ። ይህ በእንዲህ እንዳለ የላስ ቬጋስ ፖሊስ ሹም ጆ ሎምባርዶ ሲናገሩ ጠመንጃ አንጋቹን ስቲቨን ፓዶክን ወይም ግብረ አበሮቹን የሚያውቀውን ሰው ሁሉ ማነጋገር ወሳኝ ነው ብለዋል። ስቲቨን ፓዶክ ባሳለፍነው እሁድ የሀገረሰብ ሙዚቃ ትርኢት ለማየት በተኮለኮሉ ብዙ ሺዎች ላይ ካረፈበት ማንደሌ ቤይ ሆቴል ተኩስ ከፍቶ 58 ሰዎችን መግደሉና ወደ 500 የሚጠጋ ሰው ማቁሰሉ ይታወሳል።
የቱርክ ባለሥልጣናት ኢስታንቡል በሚገኘው ቆንሲላ የሀገሩ ተወላጅ የሆነውን ሠራተኛዋን ማሰራቸው በጥልቅ እንዳሳሰባት ዩናይትድ ስቴትስ አስታውቃለች። ኤምቲ በሚል ምህጻር የሚታወቀው ሠራተኛ ሕገ መንግሥቱን ለመናድና አስተዳደሩን ለመገልበጥ ሞክሯል የሚል ክስ የቀረበበት መሆኑን የቱርክ መገናኛ ብዙሃን ዘግበዋል። ኤምቲ ስደት ላይ ከሚገኙት ከተቃዋሚው የሃይማኖት መሪ ከፌቱላ ጉሌም ጋር ግንኙነት አለው ተብሎ ተወንጅሏል ሲሉ ዘገባዎቹ አክለዋል።
የኢራቅ ጦር ኃይሎች ሐውያ ከተማን ከእስላማዊ መንግሥት ቡድን ተዋጊዎች ነጥቀው መቆጣጠራቸውን የሀገሪቱ ጠቅላይ ሚኒስትር ሃይደር አልአባዲ አስታወቁ። የኢራቁ ጠቅላይ ሚኒስትር ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር ሆነው ፓሪስ ላይ ዛሬ በሰጡት የድል ብስራት መግለጫ ድሉ የኢራቅ ብቻ ሳይሆን የመላው ዓለምም ነው ብለዋል። ሐውያ ከተማን ተቆጣጥሮ በነበረው የሁከትና የሽብሩ ቡድን ላይ ጥቃቱን ልክ የዛሬ ሁለት ሳምንት መስከረም 11 የከፈቱት በዩናይትድ ስቴትስ የሚታገዘው የኢራቅ ጦርና ኢራን የምትደግፋቸው የሕዝባዊ ንቅናቄ ኃይሎች የሚባሉ ታጣቂ ቡድኖች መሆናቸው ተገልጿል። የኢራቅ ወታደሮች እጅግ ጨካኝና ቁርጠኛ ከሆነ ጠላት ጋር በጀግንነትና በባለሙያነት ተዋግተዋል ሲሉ ኢራቅ የሚገኘው ጥምር ግብረ ኃይል አዛዥ ሌተና ጀነራል ፖል ፋንክ አድናቆታቸውን ገልጸዋል። ለ14 ቀናት በዘለቀው ውጊያ ከ1000 በላይ ሽብርተኞች እጃቸውን መስጠታቸው ተነግሯል።
በመጨረሻም በፓኪስታን የሱፊ አማንያን የሚያመልኩበት መስጂድ በሽብር ጥቃት ተመቷል። አንድ አጥፍቶ ጠፊ ቦምብ ታጣቂ ነው ዛሬ ደቡብ ምዕራብ ባሉቺስታን ክፍለ ሀገር በሚገኘው መስጂድ ውስጥ የታጠቀውን ፈንጂ ለኩሶ በትንሹ 13 ሰዎችን የገደለውና ሌሎች በርካቶች ያቆሰለው። ለጥቃቱ እስካሁን ኃላፊነት የወሰደ የለም። ቀደም ሲል ባሉቺስታን ክፍለ ሀገር በሚገኙ የሱፊ አብያተ ጸሎት ላይ ለደረሱ አሸባሪ አጥፍቶ ጠፊ ቦምብ ጥቃቶች እስላማዊ መንግስት ነኝ የሚለው ቡድን ኃላፊነት ሲወስድ መቆየቱ ይታወቃል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 25 2010 ዓመተ ምህረት ምሽት ፕሮግራም ነው።
ብርቅ ሰዎቻችን
አየር ኃይል በጣም እማኝ ነበር። አውሮፕላን ለመንዳት በጣም እማኝ ነበር። እዛ በጣም እማኝ ስለነበረ አውሮፕላን ለመግባት ትፈልጋለህ ወይ ተብዬ ተጠየቅኩ።
ማን ነው የጠየቁት?
ራስ መስሎኝ።
ከዛስ?
አሁን አልኳቸው ቤተ መንግሥት ወሰዱኝ።
ኮሎኔል ጋዲሳ ጉማ ናቸው፣ በምሽቱ ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሔ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ይህ አቋም በኢጋድ አባል አገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስቴሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ አቶ መለስ ዓለም አስታውሰዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም በዛሬው ጋዜጣዊ መግለጫ ካነሷቸው ጉዳዮች አንዱ ኢትዮጵያ ለአንድ ወር የቆየችበት የጸጥታው ጥበቃ ምክር ቤት ፕሬዝዳንትነት ነው። የኢትዮጵያ የፕሬዝዳንትነት ጊዜ የተሳካና የተለያዩ ውሳኔዎች የተላለፉበት እንደነበረም ነው የጠቀሱት። 15ቱ የጸጥታው ጥበቃ ምክር ቤት አባላት ከአፍሪካ ህብረት የጸጥታ ጥበቃ ምክር ቤት ጋር በአዲስ አበባ ያደረጉት የምክክር ስብሰባም በዚሁ በኢትዮጵያ የፕሬዝዳንትነት ወር የተከናወነ መሆኑን ጠቅሰዋል። ስብሰባው በአህጉሪቱ ባሉ የጸጥታ ችግሮች ላይ ያተኮረ እንደነበር ይታወሳል። በአፍሪካ አህጉር ካሉ የጸጥታ ችግሮች አንዱ ደግሞ የቀጠለው የደቡብ ሱዳን የጸጥታ ሁኔታ ነው። የሰላም ስምምነቶቹን ተግባራዊ ለማድረግ የሚደረገው ጥረት በምን ሁኔታ ላይ እንደሚገኝ የተጠየቁት ቃል አቀባዩ ከወራት በፊት በአካባቢው መሪዎች የተላለፈውን ውሳኔ በማስታወስ ነው የመለሱት።
ከደቡብ ሱዳን አንጻር የኢጋድ አባል ሀገራት ሰኔ 2009 ዓ.ም አዲስ አበባ ላይ በተሰበሰቡ ጊዜ ያሳለፉት ውሳኔ አለ። ያ ውሳኔ የሰላም ማስከበሩን በተሻለ ፍጥነት ለማካሄድ አገሮች መስራት አለባቸው፣ የሰላም ሂደቱ አካታች እንዲሆን መስራት ያስፈልጋል በሚል የጊዜ ሰሌዳ ተቀምጧል። በጊዜ ሰሌዳው የሚከናወኑ ተግባሮች አሉ። ከነሱ አንዱ የሰላም ሂደቱን ጁባ ውስጥ ማካሄድ ነው። እሱም ከጥቂት ሳምንታት በፊት ተካሂዷል እና ይህንኑ የኢጋድ አቋም ኢትዮጵያ በተባበሩት መንግስታት ድርጅት ላይ በተለያዩ የጎንዮሽ መድረኮችም ላይ አንጸባርቃለች። ይሄ ተቀባይነት ያገኘ አቋም ነው።
ማዕቀብ እንዲጣል የሚጠይቁ ሀሳቦች ግን በኢትዮጵያ በኩል ተቀባይነት እንደሌላቸው አቶ መለስ ለአሜሪካ ድምጽ አብራርተዋል።
የኢጋድ መሪዎች ያሳለፉት ውሳኔ አለ። የኢጋድ የሚኒስትሮች ምክር ቤት አዲስ አበባም ላይ ሲሰበሰቡ፣ ጁባም ላይ ለመጀመሪያ ጊዜ ተሰብስበው በነበሩበት ጊዜ ያሳለፉት ውሳኔ አለ። የዚህ ውሳኔ ዋነኛ ሀሳብ ምንድን ነው? ለደቡብ ሱዳን የሰላም ጥረት የተጀመረው እንቅስቃሴ ተጠናክሮ በተሻለ አቅም እንዲሄድ ማድረግ መቻል ነው። ለዚህ የተቀመጠ ጊዜ ሰሌዳ አለ። በጊዜ ሰሌዳ መሰረት የሚከናወኑ ተግባራትም ዝርዝር ተቀምጠዋል። እነሱን ማከናወን ነው። በአንዳንድ ወገኖች የሚነሳው የማዕቀብ ጉዳይ ለደቡብ ሱዳንም ለአካባቢው ሰላምም የሚረዳ አይደለም፣ ማዕቀብ ሁኔታዎችን የበለጠ ያወሳስበዋል፣ ችግሩን አይፈታም የሚል አቋም ማለት ይሄ በብዙ አገሮች ዘንድ ተቀባይነት ያገኘ አቋም ነው።
ከዚህ አንጻር የመጨረሻ ጥያቄ አደርገዋለሁ አቶ መለስ፣ የአማጽያኑ መሪ የዶክተር ሪያክ ማቻር ዕጣ ፈንታ ምንድን ነው የሚሆነው? በዚህ ሁሉ ሂደት ውስጥ እስካሁን ድረስ ሀገር ውስጥ አልገቡም። የእሳቸው ሰዎች ናቸው ወይም የእሳቸው ምክትል የነበሩት ጀነራል ተማን ደንጋይ ናቸው በምክትል ፕሬዚዳንትነትም እያገለገሉ ያሉት። ይህ ያወሳስበዋል በሚል የሚናገሩም አሉ።
ለጊዜው ቀድሞ ደቡብ ሱዳን ምክትል ፕሬዝዳንት ነው። በኋላም ስፒኤልኤም ችግር ከተፈጠረበት በኋላ አንደኛውን አንጃው መሩት ዶክተር ሪክ መቸር በሰላም ሂደቱ ላይ በሌሎች ደጋፊዎቻቸው በአስተሳሰብ ደረጃ ሊወከሉ ይችላሉ። ግን ለጊዜው ከዚህ የሰላም ጥረት ላይ በቀጥታ ተሳትፎ እንዳያደርጉ ይሄ የኢጋድ ውሳኔ ነው። እሱን ነው እየተፈጸመ ያለው።
ዶክተር ሪክ መቸር ወደ አዲስ አበባ የሚገቡበት እድል ጭምር ተከልክለዋል የሚሉ መረጃዎች ሲናፈሱ ቆይተዋል። ረዘም ላለ ጊዜ አሁን ይሄ እውነት ነው ወይ?
በዚህ ላይ አስተያየት መስጠት ቸገራለሁ። እንደዚህ አይነት ውሳኔ በተመለከተ
የቀድሞው የደቡብ ሱዳን ምክትል ፕሬዝዳንትና የአማጽያኑ መሪ ዶክተር ሪክ መቸር በተደጋጋሚ ወደ አዲስ አበባ ሲመጡ እዚህ በሚገኘው መኖሪያ ቤታቸው መግለጫ ሲሰጡ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ዕውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታውቀዋል። ፓርቲዎቹ ዶሴውን የከፈቱት የፊታችን እሁድ መስከረም 28 2010 ዓ.ም ሊያካሂዱት የነበረው ሰላማዊ ሰልፍ ዕውቅና ሳያገኝ ከቀረ በኋላ መሆኑን ገልጸዋል። በጉዳዩ ጣልቃ ገብቶ መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውን አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ኢሰብአዊ ሲሉ የጠሩትን እርምጃም አውግዘዋል። ለዝርዝሩ መለስካቸው አመሃ።
ሁለቱ ፓርቲዎች በጋራ በሰጡት ጋዜጣዊ ጉባኤ ላይ በንባብ የተሰማው የጽሑፍ መግለጫ ከመነሻው የሚያስገነዝበው የሀገሪቱ የፖለቲካ ምህዳር ምን ያህል እየጠበበ እንደሄደ ነው። ጽሑፉ እንደሚለው የፖለቲካ ምህዳሩ ከድጡ ወደ ማጡ እንዲሉ ከምንጊዜም በላይ በከፋ ደረጃ ላይ ይገኛል። የመድብለ ፓርቲ ስርዓቱም ከወረቀት ያልዘለለ እንደሆነ ይናገራል። ይህንኑ አካሄድ ለመቃወም በአዲስ አበባ ከተማ መስቀል አደባባይ ሰላማዊ የተቃውሞ ሰልፍ ለማድረግ ጉዳዩ የሚመለከታቸውን አካላት በደብዳቤ ዕውቅና የጠየቁ ቢሆንም ሰሚ ማግኘት እንዳልቻሉ ጽሑፉ ይናገራል። ይህ ድርጊት የሕግ ጥሰት ነው በማለትም በጠቅላይ ፍርድ ቤት ክስ መመስረታቸውን ጽሑፉ ያስረዳል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ ማንን እንደከሰሱ ይናገራሉ።
በአዲስ አበባ ከተማ ከንቲባ ጽሕፈት ቤት የሰላማዊ ሰልፍና ተዛማጅ ጉዳይ አደባባይ ስብሰባዎች ፈቃድ ክፍል ወይም እውቅና ክፍል አለ። አቶ ተስፋ ዋቅጅራ ይባላል። እሱ ነው ይህን የሚመለከተው። ምን ከሰውም የሰላማዊ ሰልፍ እና አደባባይ ስብሰባ እውቅና ክፍል፣ ምክንያቱም እውቅና የከለከለን እሱ ስለሆነ እሱ ነው ምን ከሰው። ይህን በማድረጉ የዚህ ጋር የተያዙ ማስረጃዎችን እንዳለ ሰበሰብን፣ ለእናንተ መሰጠ ነው እያደረግ ነው።
አቶ ተስፋ ዋቅጅራን ተፈጥሯል በተባለው ችግር ላይ ለማነጋገር ወደ ጽሕፈት ቤታቸው ሄጄ ነበረ። በወቅቱ ያገኘኋቸውን ጸሐፊ የመጣሁበትን ጉዳይ አስረድቼ አቶ ተስፋን እንዲያገናኙኝ ጠየቅኩ። ስልክ ከደወሉ በኋላ አሁን ስብሰባ ላይ ስለሆኑ ሊያነጋግሩኝ እንደማይችሉ ጸሐፊዋ ገለጹልኝ። በኋላ በስልክ ደውዬ እንደማነጋግራቸው አስረድቼ የጽሕፈት ቤቱን ስልክ ተቀበልኩ። ይሁንና በስልክ ደውዬ እንደገና ማብራሪያ እንዲሰጡኝ ብጠይቅም አሁንም ስብሰባ ላይ መሆናቸው ተነግሮኛል። በሰማያዊ ፓርቲና የመላው ኢትዮጵያ አንድነት ድርጅት መግለጫ መሠረት በሀገሪቱ የሰላማዊ ትግል በሮች እየተዘጉ እንደሆኑና በተዘጉ ቁጥርም የአመፅና የሁከት በሮች መከፈታቸው የግዴታ እንደሆነ፣ ባለፉት ሁለት ዓመታት በሀገራችን ምድር የተከፈቱት ሕዝባዊ እምቢተኝነት ጉልህ ምስክሮች ናቸው ይላል የጽሑፍ መግለጫው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ተጨማሪ ማብራሪያ ሰጥተው ነበረ።
በጣም የሚያስደንቀው ግን ልብ አድርጉ፣ አሁን አገሪቱ በብዙ አቅጣጫ ነፍጥ አንግበው በረሃ የወረዱ ሰዎች አሉ። ይህን ኢህአዴግ ቢደብቀውም የሚታይ እውን የሆነ ሁሌም የሆነች ነገር ኮሽ ስትል ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ብሎ ይላቸዋል። ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ሰዎች ከየት ነው የተነሱት? የሰላማዊ በሮች ሲዘጉ እኮ ነው ሰዎች ወደ ሌላ አቅጣጫ ወደ ሌላ ትግል አቅጣጫ የሚሄዱትና ቺ ሀገር ከዚህ በኋላ ጦርነት የምታስተናግድ መሆን የለባትም። በሰላማዊ የስልጣን ሽግግር ነው መሄድ ያለበት። የሰላማዊ ትግል በሮች በተዘጉ ቁጥር የአመፅ በሮች ናቸው የተከፈቱ ያሉት ሀገራችን ላይ። እነኚህ ደግሞ የአመፅ በሮች እንዲከፈቱ ሰማያዊ ፓርቲ እምነቱም ፍላጎቱም አይደለም፣ አላማውም አይደለም። የምርጫ ፖለቲካ ነው የምናቀነቅ ነው። ስለዚህ ኦልሞስት ዘግተውታል።
ሁለቱ ፓርቲዎች ክስ ከመመስረታቸው በተጨማሪም ለኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ለህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ ለፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተና ለአዲስ አበባ ከተማ መስተዳድር ከንቲባ አቶ ድሪባ ኩማ በጉዳዩ ጣልቃ ገብተው መመሪያ እንዲሰጡ የሚጠይቁ ደብዳቤዎችን ለጽህፈት ቤታቸው እንዳስገቡ አስታውቀዋል። ሁለቱ ፓርቲዎች ዛሬ በጋራ በጠሩት ጋዜጣዊ ጉባኤ ላይ ተጨማሪ መግለጫ የሰጡበት ጉዳይ በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የምህንድስና ትምህርታቸውን ባጠናቀቁ ተማሪዎች ጉዳይ ላይ ነበረ። ፓርቲዎቹ በጽሑፍ መግለጫቸው እንዳስታወቁት በተማሪዎቹ ላይ ተወስዷል ያሉትን ኢሰብአዊ እርምጃ አጥብቀው አውግዘዋል። እንደ መግለጫው ከሆነ ዩኒቨርሲቲው ከተለያዩ ክልሎች የተሰባሰቡና በባህር ዳር ከተማ ረዳትም ሆነ መጠጊያ የሌላቸውን በርካታ ተማሪዎች መኖራቸውን እያወቁ ከሚማሩበት ግቢ ፈተና ካልተፈተናችሁ ብሎ እንዲባረሩ በማድረጉ መጠጊያ አጥተው በሜዳ ፈሰዋል ይላል። ከዚህም ባለፈ ለጊዜው ቁጥራቸው ያልታወቁ ተማሪዎችም እንዲታሰሩ ተደርጓል ብሏል የጽሑፍ መግለጫው። አቶ ሙልጌታ አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት ዩኒቨርሲቲው የወሰደውን አቋም በተመለከተ ተጨማሪ ማብራሪያ ሰጥተው ነበረ።
ችግሩ የትምህርት ጥራትም አይደለም፣ የተማሪዎች አንፈተንም ማለትም አይደለም፣ የአስተዳደር ችግር የመልካም አስተዳደር እጦት ነው። ብዕር የያዘ ተማሪ ከቤተሰቡ ተለይቶ በትምህርት ቤት በካምፓስ የሚኖርን ተማሪ አልፈተንም ቢል መነጋገር ይቻላል። በደረጃ ባሉ ሰዎች ተነጋግሮ መፍትሄ ማምጣት ይቻላል። በተማሪ ተወካይም እንዳጠቃላይ ተማሪዎችንም ዲኑ አነጋግሮ መፍትሄ ሊያመጣ ይችል ነበር፣ አልፈለጉም።
በአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን የታሰሩ ተማሪዎች ስለመኖራቸው እና አጠቃላይ ሁኔታው በምን ደረጃ ላይ እንደሚገኝ ጠይቄያቸው ነበረ። አቶ ንጉሱ አንድም ተማሪ እንዳልታሰረ አስታውቀዋል። ተማሪዎቹም ፈተናውን ለመውሰድ ተስማምተው አሁን ወደ ዩኒቨርሲቲው ቅጽር ግቢ መመለሳቸውንና ችግሩን መፈታቱን ለቪኦኤ ተናግረዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም የሶስተኛ ዓመት ትምህርታቸውን ያጠናቀቁና የአጠቃላይ ብቃት ማረጋገጫ ፈተና በሚፈተኑ እስከ 1400 በሚደርሱ ተማሪዎችና በዩኒቨርሲቲው አስተዳደር መካከል በተፈጠረው ችግር ዙሪያ ቪኦኤ ከትናንት በስቲያ ዘገባ ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን እናመሰግናለን። ወደ ቀጣዩና የመጨረሻው የመጽሔት ትንታኔ ርዕስ እንለፍ። ሙስናን የሚታገሉ ወገኖች ከተለያዩ አገሮች በየዓመቱ በሕገ ወጥ መንገድ በሚወጣውና በለንደን በኩል እንዲያልፍ በሚታመን በብዙ መቶ ሚሊዮን ዶላር የሚገመት ገንዘብ ላይ ትኩረት ለመሳብ ሲሉ በየጊዜው በሕገ ወጥ ገንዘብ የተገዙ ናቸው የሚባሉትን ንብረቶች ለማጎብኘት የሚያስችሉ ልዩ ፕሮግራሞችን አደራጅተዋል። ሰሞኑን በተመሳሳይ ያሰናዱት ልዩ የጉብኝት ፕሮግራም በሕገ ወጥ መንገድ ከናይጄሪያ በሚወጣው ገንዘብ ላይ ያነጣጠረ ነው። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል።
በምጸት የመንግስት ስልጣንን ራስን ለመጥቀም በሚያወል ስርዓት አጠራር የተሰየመው የጉብኝት ፕሮግራም እርስ በርሱ የተጋመደው አዲስ ዓለም ድብቅና ጨለማ ገጽታ በሚደረግ ጉዞ ነው የተመሰለው። ስታር ዋር በመባል ከሚታወቀው የሳይንስ ቀመስ ልቦለድ ፊልም ጋር የተመሳሰለበትን ማዝማሚያ በዚያ አያበቃም። የጸረ ሙስና ዘመቻ አስተባባሪው ኦሊቨር ቦሎ ካስጎብኚዎቹ አንዱ ናቸው።
Essentially the Death Star of globalization is right here and it's London.
የምድሪቱ ዴዝ ስታር በስታር ዋር ፊልም ታሪክ ውስጥ ዓለማችንን የማወደም አቅም ያላትና ጠቅላላ መጠኗ ጨረቃን የሚያክል የመንኮራኩሮች መናኸሪያ ነች እና የምድሪቱ የእኛዋ ዴዝ ስታር እዚህ ነች ያለችው ከለንደን።
ለንደን ከዓለም ዙሪያ በሙስና ተመንትፎ የሚመጣ ገንዘብ እንደ አንዳች ማግኔት እየሳበች ታመጣለች። የጸረ ሙስና ዘመቻውን እንደሚያስተባብሩት ወገኖች ትችት፣ ይህ በምጸት የመንግስትን ስልጣን ራስን ለመጥቀም በሚያውል ስርዓት አጠራር የተሰየመው ልዩ ጉብኝት በናይጄሪያ ላይ ሲነጣጠርም የመጀመሪያው ነው። ከአስጎብኚዎቹም አንዱ ማቲው ፔጅ ቀድሞ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር የናይጄሪያ ጉዳዮች አጥኚ የነበሩ ናቸው። ዛሬ በዓለም አቀፍ ደረጃ ሙስናን በመዋጋት በሚታወቀው ትራንስፓረንሲ ኢንተርናሽናል ባልደረባ ናቸው።
The international community, specifically the United Kingdom, the United States, other financial centers are playing
ዓለም አቀፉ ማህበረሰብ በተለይ ደግሞ ብሪታንያ፣ ዩናይትድ ስቴትስ እና ሌሎች ግዙፉ የዓለም የገንዘብ ተቋማት መናኸሪያ የሆኑ አገሮች የግብር ክፍያ ማሻሻያ መንገዶች በመሆንና የላሉ የባንክና
የንብረት ቁጥጥር አሰራሮችን በሚፈቅዱ ህጎቻቸው አማካኝነት በናይጄሪያ በባለጊዜዎች ለሚካሄደው ሙሰኞች የሙስና ስራ መድራት አይነተኛ ሚና በመጫወት ላይ ናቸው።
የመጀመሪያው መቆሚያ በዋና ከተማይቱ የባለጸጎች መንደር የቤልግራቪያ ክፍለ ከተማ ነው። የፓናማ ሰነዶች የሚል የቁልምጫ ስም የተሰጠውና ከፓናማው ሞዛክ ፎንሴካ የተባለ የህግ ድርጅት ሾልኮ የወጡ መረጃዎች እንዳዝረከረኩት በብዙ ሚሊዮን ዶላር የሚገመቱ ንብረቶች ከናይጄሪያው የእንደራሴዎች ምክር ቤት ፕሬዚዳንት ቦኩላ ሳራኪ ጋር የተገናኙ ናቸው። ሳራኪ ግን ውንጀላውን አስተባብለዋል። ከፍተኛ መጠን ያለው ገንዘብ ከፈሰሰባቸውና በጉዞው ከሚጎበኙት አንዱ እዚህ በዩናይት ስቴትስ አንድ የቴክሳስ ክፍለ ግዛት ፍርድ ቤት በጥፋት መቀጫነት እንዲያዝ ያዘዘው ንብረት ይገኝበታል። የዩናይት ስቴትስ የፍትህ ሚኒስቴር የቀድሞ የናይጄሪያ የነዳጅ ሚኒስትርና የነዳጅ አምራች አገሮች ድርጅት ኦፔክ ዋና ጸሐፊ ዲዛኒ አሊሶን ማዱኬ በጉቦ የተቀበሉት ነው የሚለውንም ክስ እየመረመረ ይገኛል። ክሌመንቲ ዋሎፕ የናይጄሪያ ጉዳይ አጥኚ ናቸው። የናይጄሪያው ፕሬዚዳንት ዘግይተውና በዝግታ ቢሆንም አገሪቱን እያዛገና እያደከመ በሚገኘው በሙስና ላይ ለተነጣጠረው ዘመቻ የገቡትን ቃል ግን ተግባር ላይ እየዋሉ ናቸው ብለዋል። ግምቱ 100 ቢሊዮን ዶላር የሚቆጠር ወይም የሚሰላ ገንዘብ በየዓመቱ በህገወጥ መንገድ ከተለያዩ አገሮች ተሰርቆ ለንደን ይደርሳል።
በ19ና በ25 ሜትር ባንድ ላይ ነው ክቡራትና ክቡራን እየተከታተላችሁን ያላችሁት። እንዲሁም በሳተላይት ስርጭታችን ናይል ሳት ላይ አለን፣ ቪኦኤ 24 ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም አገልግሎት ለመስጠት ለእናንተ ክፍት ነው። ምንጊዜም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከምሽቱ 3 ሰዓት ከ27 ደቂቃ ላይ ሆነ አዲስ አበባ ላይ።
አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣለን።
ሀሎ ቪኦኤዎች፣ ይህንን ፕሮግራም በጣም በማክበር ነው የምሰማው። በጣም ለማከብራችሁ ውድ ወንድሞቼ፣ ውድ እህቶቼ በዚህ የምታገለግሉት ሁሉ በጣም 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 አርጌ ነው ሞዳችሁ። በጣም አክብሮት አለኝ።
ከናስተመዛዎች ሰለሞን የመያድ እና የሰማያዊ ፓርቲ መሪዎችን ማነጋገርበት ላይ አስተያየት ልሰጥ ፈልጌ ነው። በሶማሌና በኦሮሚያ ክልሎች መካከል የተነሳው ውዝግብ ያላቸውን አስተያየት ጠይቃቸው ነበር እና የሰማያዊ ፓርቲ መሪ ይሄ የጎሳ ፖለቲካ ክልል የሚባለው የፈጠረው ነው ብለዋል። ግራ የሚያጋባው ግን እዚህ ላይ እሳቸው ብሔራቸው እንኳ አማራ ነው ሳይሆን ኢትዮጵያ ነው ብለውን የሚሉ ሰው ሆኖ ሳለ እነዚህ በክልል ደረጃ ራሳቸው ተከፋፍለው ያሉ ሁለቱ ክልሎች ባልተጠየቁበት ሁኔታ እሳቸው በራሳቸው ወኪል ሆነው የእነሱ ችግር ይሄ የጎሳ ፖለቲካ ነው የሚል አባባል መናገር በጣም በጣም ይሄ የውክልና ፖለቲካ አይሰራም። እነሱ ናቸው መጠየቅ ያለባቸው፣ ይሄ ነው ችግራችን ያጋጨን ይሄ ነው ማለት ያለባቸው። አማራዎችም ኢትዮጵያን ሲሉ ኢትዮጵያዊነትን አማራ ነው ያሉ፣ አማራ ሲሉ ኢትዮጵያዊነትን ያሉ። እነዚህ ክልሎች ግን ሁለቱ ራሳቸውን ገና በኢትዮጵያዊነት ሙሉ ለሙሉ የሚሄዱበት ሁኔታ ስለሆነ እነሱ ይጠየቁ፣ እነሱ ቢጠየቁ ይሄንን አይሉም ነው።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው።
በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። 3 ሰዓት ተኩል ሆነ። አሁን ተከታዩ ስርጭት ተከታዩ ዝግጅት ባህልና ማህበረሰብ ነው።
ከጥቂት ሳምንታት በፊት ወደ ስቱዲዮአችን ጎራ ካለ አዲስ አበባ ላይ የምትታተም ሳምንታዊ መጽሔት ዋና አዘጋጅ ጋር የተካሄደ ቃለ ምልልስ የመጨረሻ ክፍል ነው። ባህልና ማህበረሰብ ለምሽቱ ያሰናዳው ታምራት ኃይሉ ይባላል። ከ15 ዓመታት በላይ በዘለቀችው ወርሃዊ መጽሔታቸው ቁም ነገር ለንባብ ስለበቁ ቁም ነገሮች፣ የህትመት ጉዳዮችና ጋዜጠኝነት ከፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ጋር ተወያይቷል። የምሽቱም በቀደመው ውይይታቸው መገባደጃ አሉላ ያነሳትን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል።
ታምራት፣ እስቲ የጋዜጠኝነት ጥያቄ ላንሳል። በመጀመሪያ አድማጮችም እንዲረዱ እኔ እናንተ የምንወያይበትን ደርዝ መልክ ለማስያዝ ለስፖርት የሚዘጋጅ ጋዜጣ ትኩረቱ ስፖርት ነው። ኪነ ጥበብ ከሆነ ኪነ ጥበብ ነው። ሁሉም ቦታ አለው። የምህንድስና ታሪኮች፣ የሕክምና ታሪኮች የሚጽፍ መጽሔት ጋዜጣ ዋና ተቀዳሚ ዓላማው ያ ይሆናልና ትኩረቱ በመጫ ወይም በአሰራር ወይም በዘይቤ በመሰረቱ ሲሰራ በቅርጹ ያን ይዘት እንዲኖረው ስለሆነ ትርጉም አለው። ነገር ግን የጊዜ ትኩሳት፣ የአካባቢ ሁኔታ፣ የህብረተሰብ ስሜት ምናልባት ዋናው ዓላማ ሳይጣል ለህብረተሰብ ሁኔታዎች ቅርብ መሆንንም መፈለጋለና ተነባቢነትንም ከግምት ማስገባት አለና ቁም ነገር መጽሔት ኪነ ጥበብ መጽሔትነቷ ሳትወጣ ወቅታዊ ሁኔታዎችን ለማካተት ተገደደችበት ወይም ያን አይነት ሁኔታዎች ያስተናገደችባቸው አጋጣሚዎች ይኖሩ ይሆን?
አሉ። እንግዲህ ምንድነው መሰረታዊ ነገር፣ የኛ አላማችን ቀደም ሲል አንተ እንደጠቀስከው የኪነ ጥበብ ጉዳይ ላይ ነው ስንነሳ እና ረጅም ዓመት በኪነ ጥበብ ዙሪያ ላይ አተኩረን ብዙ ነገሮችን ሰርተናል። ከተወሰነ ዓመት በኋላ ደግሞ ማህበራዊ ለህብረተሰቡ በጣም አስፈላጊ ናቸው ወይም ይመለከተዋል ብለን የምናስባቸውን ማህበራዊ ጉዳዮች እነሱም ላይ እናተኩራለን። በጣም ሲሪየስ የሆኑ ወይም ዋና የተባሉ የአገሪቱ የፖለቲካ ጉዳዮች ላይ ብዙ ገብተናል ማለት አልችልም። እንዳልከው በተወሰነ ጉዳይ ላይ እንዲያተኩር ፖለቲካውን ብንጀምረውም ለምሳሌ ባልኩ የምርጫ 97 ጊዜ ትንሽ ነገር መስራት ስለ ፖለቲካው ዋጋ ነበረው። ሰው እጅ እንድትገባ ያደርግሃል። ይዞት የሚመጣው ነገር ደግሞ አለ ወይ ካልቀጠልክበት ደግሞ መሰረታዊ የሆነ የመጽሔትን ይዘት አዛብተሃል ማለት ነው። እና አንድ ጊዜ እዛ መርገጥ እዚህ ጋር መርገጥ የሚለው ላይ ብዙ አይደለንም። በአብዛኛውን አተኩረናል ስንል አንዳንድ ጉዳዮችን ከማህበራዊ ጉዳይ አንጻር በትምህርት ላይ በጤና ላይ ብዙ የሰራናቸው ነገሮች አሉ።
እነኚህ ጉዳዮች ታምራት በአንድ በሌላ መንገድ የህብረተሰብ አገልግሎትን የመንግስትን ፖሊሲ አሰራርን መነካካታቸው አይቀርምና በማንኛውም ርዕስ ላይ የሚዘግቡ ጋዜጦች እንደሚያደርጉት ፖለቲካ ትኩረታቸው አይሆን እንጂ ፖለቲካ ቀመስ የሆኑ ጉዳዮች የህይወት አካል ከመሆናቸው አንጻር መንግስት የሚከተለው የትምህርት ፖሊሲ የሚወደስ የሚነቀፍበት ጊዜ ሊኖር ስለሚችል አሰራሩ፣ የአስተዳደር ሁኔታ ከዛው ከምታነሱ ርዕሶች ጋር ተዛምዶ ሲመጣስ የመዘገብ አጋጣሚያችሁ ምን ይመስላል?
ወቅታዊ ጉዳዮች ላይ እናተኩራለን። ማህበራዊም ጉዳይ ቢሆን ማለት ነው። ለምሳሌ በየአመቱ በተከታታይ እየሰራንበት የተማሪዎች ክፍያ የመጨመር ጉዳይ በየአመቱ የሚያነጋግር ጉዳይ ነው እና እነኚህ ጥቆማዎች ከተለያዩ ወላጆችም ይመጣሉ እና እሱን መሰረት አድርገን ይህን የሚመለከታቸው ብለን የምንላቸውን ሰዎች እናናግራለን። ጉዳዩ የአስተዳደር ጉዳይ ነው ስትመለከተው እና ከአስተዳደር አንጻር ጉዳዩን የሚያብራሩ ሰዎች ወይም ምላሽ የሚሰጡ ሰዎች ይኖራሉ። ሕክምናው አካባቢ ደግሞ የሕክምና ስህተቶች በብዛት የሚፈጸሙባቸው ሁኔታዎች አሉ። በዚህም ኬዞች ይመጣሉ። ሰዎች ወደ ሆስፒታል ጤና ፍለጋ ሄደው ጤናቸውን አጥተው የሚወጡበት ሁኔታ አለ። ይህንም ከጤና አንጻር የምንመለከተው ነገር አለ። ዞሮ ዞሮ እንዳልከው ጉዳዩን አስፍተን እንመልከተው ካልን መነካካቱ መያያዙ አይቀርም። ግን አጀንዳ ተይዞ በቋሚነት የሚሰራ አይደለም። ለኔክስት ዊክ ሌላ አጀንዳ፣ ሌላ ርዕሰ ጉዳይ እንመርጣለን። ወይ መዝናኛ ይሆናል፣ ሙዚቃ ውስጥ ያለ ወይ ፊልም ውስጥ ያለ ችግር ሊሆን ይችላል። ስፖርት አካባቢ የምንገባበት ሁኔታ አለ። ማህበራዊ ከመሆኑ አንጻር እግረ መንገዱ መዝናኛ ነው። እንዲህ እንዲህ አይነት ጉዳዮች ላይ የማተኮር ነገር ነው ያለው።
መልካም። እንግዲህ 15 ዓመታት ከአንባቢያን ጋር ለመዝለቅ የቻለ መጽሔት ለቁም ነገር እንሰራለን ነው የምትሉት። ከቁም ነገሮቻችሁ ከመጽሔቶቻቸው አንዳንዱን እናንሳ። በ15ኛ ዓመት ቅጽ 15 ቁጥር 285 ከ300ኛው እትማችሁ ጥቂት ቀደም ብሎ የወጣው ከሽፋን ገጹ ላይ የምንመለከተውን መጽሔቱን ለማየት ወይም ለማንበብ እድል ላላገኙ ፈንጠቅ ለማድረግ ያህል አድዋ የማን ነው የሚል ርዕስ የያዘ አንድ ጽሑፍ ወጥቷል። ፕሮፌሰር ሪቻርድ ፓንክረስት እውቁ የኢትዮጵያ ታሪክ አጥኚ በምርጫቸው ኢትዮጵያዊ በትውልድ እንግሊዛዊ የሳቸውን ህልፈት ተከትሎ የወጣ ይመስለኛል ጊዜውን ስመለከት ስለ ኢትዮጵያ ያለኝን ፍቅር የምገልጸው ለኢትዮጵያ በመስራት ነው ያለበትን የጠቀሳችሁበት እዚሁ መጽሔት ላይ አርቲስት ስምኦን ሊባኖስ አንጋፋው የሮሃ ባንድ ሙዚቀኛ ኪራይ ቤቶች አስተዳደር ድርጅት ከነ ቤተሰቤ ጎዳና ላይ ጣለኝ ይላል የሚል ማህበራዊም ኪነ ጥበብ ነክ የሚሆን ርዕስ የያዘ ከአጋሮቹ ጋር በዛ በኢትዮጵያ የሙዚቃ ታሪክ ወርቃማ ጊዜ በሚባለው ሰባዎቹ ያሬድ ተፈራ፣ ዳዊት እና ጆቫኒን ጨምሮ
ጆቫኒ ሪኮ
ሌሎችም ያሉበት ፎቶግራፊ ወጣበት እንመለከታለን። እስኪ እዚህ መጽሔት ላይ የተነሱትን ታሪኮች በመጠኑ እንደ ዋና አዘጋጅ የምታስታውሳቸውን እናንሳ። ተከታይ ጥያቄዎችን አነሳለሁ እንዳልደራረብብ። እስኪ ንገረን በዚህ መጽሔታችሁ በቃኛችኋቸው ታሪኮች ውስጥ የወጡትን ለንባብ የበቃችኋቸውን ቁም ነገሮች።
የዚህ መጽሔት እንግዲህ ዋና ርዕስ አድርገን የሰራ ነው አድዋ የማን ነው የሚለው ጽሑፍ የሚያተኩረው ያው የአድዋ ድል በዓል በየዓመቱ የካቲት 23 የሚከበር በዓል ነው። ከጥቂት ዓመታት ወዲህ እንደምታውቀው ክብሩን በጠበቀ መልኩ እየተከበረ አይደለም። ይሄን ማሳያ ደግሞ የሚሆኑ ከተማው ላይ ማንኛውም ሰው በተለይ እድሜያቸው በ20ዎቹ ውስጥ ያሉት ወይም ከ20 ዝቅ ያሉ ልጆችን ብትጠይቅ ስለ አድዋ ድል መንሴ ሂደት እና ውጤት በቂ ግንዛቤ እንደሌላቸው ከንግግራቸው ትረዳለህ። እና ይሄንን
ታሪኩን የማወቅ እድል
ያላቸው አዎ ከዚሁ ጋር ተያይዞ ደግሞ የታሪኩ አቀራረብም ቢሆን በአመት አንድ ጊዜም ቢሆን የሚከበረው ይሄ በዓል አቀራረቡም ላይ ችግሮች ይታያሉ።
እስኪ ተቃቅሳቸው ዋና ዋና የምትላቸው
ያው ከአቀራረቡ ጋር አያይዞ የሚነሱ ነገሮች ያው በአድዋ በምን መልኩ ነው አንዳንዶች የሚጠቅሷቸው ነገሮች አሉ። አድዋ የኢትዮጵያን ድል ሳይሆን በጣሊያን በወቅቱ በራሱ ድክመት የተሸነፈበት አካባቢ ባለማወቅ የተደረገ እንጂ የኢትዮጵያውያኖች ጀግንነት ያመጣው ውጤት አይደለም በሚል የሚቀርቡ አንዳንድ ነገሮች አሉ። ዞሮ ዞሮ ይሄ መሰረታዊ ነገሩ ምንድን ነው? የታሪክ ትምህርታችን መሰረቱ ችግር እየገጠመው መሆኑን የሚያሳይ ነገር አለ። አዲስ አበባ ዩኒቨርሲቲም የታሪክ ትምህርት ክፍሉን በተወሰነ ደረጃ እንደዘጋው መረጃዎች አሉ። አዎ። እና እነኚህ ነገሮች ወዴት ያመለክተናል? ወደ ኋላ ያሉ ታሪኮቻችንን በደንብ ካልያዝን የአገሪቱ ወደፊት ዕጣ ፈንታ ምን ሊሆን ይችላል በሚል ላይ የተመሰረተ አነጋጋሪ ጽሑፍ ነው የሆነው። አከባበሩም ቢሆን ለብዙ ዓመታት የተቀዛቀዘው አሁን ባለፈው ዓመትና እኛ በዚህ ዓመትም የዘገብ ነው ቢያንስ ትኩረት ተሰጥቶት እንቅስቃሴ እየተደረገ መሆኑን የሚያሳዩ ነገሮች አሉ። በመንግስት ደረጃም ስራዎች እየተሰሩ መሆኑን የሚያመለክት ነገር እየመጣ መሆኑን ያሳያል። የሪቻርድ ፓንክረስትን ቀደም ሲል አንተ እንደጠቀስከው የውሳቸው የህልፈት ህይወታቸው መሰረት አድርገን ካሁን በፊት ቃለ ምልልስ አድርገንላቸው ነበረ እና ያው ታመው ነው ያረፉት ሪቻርድ ፓንክረስት። ይሄ ንግግራቸው በጣም መሰረታዊና ሊጠቀስ የሚገባው ነው በሚል ከዛ ቀደም ሲል ከተናገሩት ውስጥ ተወስቶ ድጋሚ እየተሰራ ታሪካቸው ነው። የስምኦን ሊባኖስ ጉዳይ ሮሃ ባንድን መቼም የማያውቅ ሰው የለም። በጣም የታወቀ ሳክስፎን ተጫዋች ነው። ሮሃ ባንድ ካሉት ሁለት ሳክስፎን ተጫዋቾች አንዱ እሱ ነበረ እና ላለፉት 28 ዓመታት እዚህ ቦሌ መንገድ ላይ የኖረበት አንድ የኪራይ ቤቶች አስተዳደር ድርጅት ህንጻ ነበረ። እሱም ስራ ብዙ አልነበረውም ከጥቂት ዓመታት ወዲህ። በዚህ የተነሳ የቤት ኪራይ ሳይከፍል የተወሰኑ ጊዜያት በመቆየቱ የተነሳ ማስጠንቀቂያ ምንም አልሰጡኝም ነው የሚለው። ያለ ማስጠንቀቂያ ከዛ ቤት ውስጥ ወጥቶ እንዲሁ በሰዎች ችሮታና እርዳታ የነበረበት ጊዜ ነው። የዛን ጊዜ ነው ያናገር ነው እሱንና ከዛ በኋላ ሰዎች እርዳታ እንዲያደርጉለት አንዳንድ ሙከራዎች እያደረገን ነው። አሁንም ብዙ ተሳክቷል ማለት አይቻልም። አሁንም እንደዚሁ ሆቴል ውስጥ ተቀምጦ ነው የሚገኘው።
ትልልቅ ርዕሶች ናቸው። ማህበራዊውን አሁን አንድ እውቅ አርቲስት ለበርካታ ዘመናት በኢትዮጵያ ሙዚቃ አውድ ላይ ከፍተኛ አስተዋጽኦ ያበረከተ ሙዚቀኛ ወድቆ የሚገኝበትን ሁኔታ ማንሳት ከግለሰቡና ከቤተሰቦቹ ሕይወት ባሻገር ባለሙያዎቻችንን ለአገር ለባህል ያበረከቱ ሰዎች እንዴት ነው የምንንከባከበውን የሚለውን ጥያቄ እንድናነሳ ይጋብዛል። የፕሮፌሰር ሪቻርድ ፓንክረስት ብዙ የተባለበትም ቢሆን ተገቢ የሆነ ዘገባ ነው። ታምራት ቁም ነገር እንግዲህ በርከት ያሉ ቁም ነገሮችን ይዛ የምትወጣ መጽሔት ናት። ታዲያ ቁም ነገረኝነት የሁልጊዜ ተማሪነትንም ይጨምራልና አንተም በጉዞ አንተ ብቻ ሳይሆን ለሙያ አጋሮች ጭምር የሚሆን ቁም ነገር እንደምትገበይ ተስፋ አድርጋለሁ። በዚህ በጉዞ ምን ታዘብክ? ምን ተማርክ? በዋሽንግተን 15 ቀን ቆይታ በተለይ መገናኛ ብዙሀን የሚመለከቱ አሰራሮች፣ ስነ ጽሁፍን የሚመለከት
ብዙ ነገሮችን አይቻለሁ ለማለት አልችልም። የአየሩን ጸባይ ደግሞ አንተም ታውቀዋለህ። እንደ ልብ ለመንቀሳቀስ የሚያቻረም ሰዓት መምረጥ ስለሚያስፈልግ ማለት ነው። ግን ወደዚህ ከመምጣቴ በፊት አያቸዋለሁ ብዬ በቅድ ከያዝኩት ወይም ላያቸው ከምመኛቸው ነገሮች አንዱ ላይብራሪ ኦፍ ኮንግረስ የሚባለው ግዙፍ የዓለም ቤተ መጻሕፍት ልንለው እንችላለን። ሶስቱንም ሴክሽኖች አሉት። በጣም ትልቅ ቤተ መጻሕፍት ነው። እዛ ውስጥ ደግሞ የምስራቅ አፍሪካ ሴክሽን ውስጥ የኢትዮጵያ ራስን የቻለ የዶክመንቴሽን ክፍል አለው። አጋጣሚ ሆኖ ትላንትና ነበር እንደውም የማየት እድል የገጠመኝ። እዛ የዶክመንቴሽን ክፍሉም ማላፊ አቶ ፋንታውን ጥሩነህ ሳቸውን አግኝቼ በተለይ የፋይሊንግ ማህደር አያያዛቸው እታች ድረስ ወርደን ነው የተመለከትነው እና ኢትዮጵያ ውስጥ የታተሙ ነገሮችን ብዛኛውን ሰብስበዋቸዋል። በተለይ ገበያ ላይ አይገኙም ጠፍተዋል ብለን የምናስባቸው የህትመት ውጤቶች ሁሉ እዛ ተሰባስበዋል። ቁም ነገር መጽሔትም እዛ ውስጥ እንዳለ
ተገኘ።
አይ ማየት እድሉ ገጥሞኛል። እንደው ጊዜ ብላለው ሰው ጥናትና ምርምር ለማድረግ ለሚፈልግም ሰው እዛ ያለው መስተንግዶና አቀራረብ በጣም የሚማርክ ነገር ነው። በተለይ ንባብ ለሚወድ ሰው ለሚፈልግ ሰው ሁሉ ነገሩ እዛ ያለው ሁኔታ በጣም የሚያስደስት ነው። የምታያቸው የምታጣው ነገር የለም። ብትፈልግ በኮምፒውተር ላይ መጽሐፍቶችን በሶፍት ኮፒ ታገኛለህ። ብትፈልግ መጽሐፉን ራሱ ፈልጋለሁ ብትል ትችላለህ። የወረቀቱ አይነት ምን ነበር የዛሬ 100 ዓመት የዛሬ 50 ዓመት ያኔ የሚያትሙት እንዴት ነበር ለማለት ፈልግ እሱ ሁሉ ይገኛል። የሚያስደስት ነገር ነው እና ስሜቴን በጣም ቀልቤን ከሳቡት ነገሮች አንዱ እዛ ቦታ ላይ መገኘቴ ለእኔ ትልቅ ነገር ነው።
ቅድም ሶስት ክፍሎች እንዳሉት ጠቀስ አድርገሃል። እንደው አንተ የጎበኘውን አንተ ያየኸውን ወይም የተረዳኸውን በዚህ ሰዓት ለሚከታተሉ አድማጮች የዩናይት ስቴትስ ምክር ቤት ቤተ መጻሕፍት እንደገለጽከው በዓለም ግዙፉ ቤተ መጻሕፍት ነው። የመጽሐፍትም የቤተ መጽሐፍትም ማያያዝ እየተለወጠ ባለበትም ቢሆን አብሮ ፈጥኖ ለመቀየር እየሞከረ ያለ ትልቅ ድርጅት ነው። በተለይ ፕሬዚዳንቶች የመጽሐፍት ክምችቶቻቸውን በዚያ በቀደመ ዘመን ሳይቀር ለላይብራሪ ኦፍ ኮንግሬስ ይሰጣሉ። ቤተ መጽሐፍቱ የደረጀው የንባብ ባህሉ ያደገውን የገዘፈውን ያህል ነው እና እንግዲህ በቁም ነገር መጽሔት የታዘብካቸውን አሁን ያካፈልከንን ጨምሮ የጉዞ ማስታወሻ ላይ እንደሚሰፍር ተስፋ አድርጋለሁ። ጋዜጠኝነት በሚመለከት ይሄ የእረፍት ጉዞ እንደሆነ አጭር ጊዜም እንደሆነ እረዳለሁ። እዚህ የአሜሪካ ድምጽ ራዲዮ ሁለተኛ ቀን ብቅ ማለት ነው። የዛሬውን ቃለ ምልልሳችንን ጨምሮ ሌሎች የመገናኛ ብዙሃን ተቋማትን የማየት እድል ገጥሞ ይሆን? እዚህ ቅርባችን ያለ የመገናኛ ብዙሃን ቤተ መዘክር አለ። ምናልባት መታየት ካለባቸው የዓለም ህትመቶችን በሙሉ በተለይ በጋዜጦች ደረጃ የሚያወጣ ስለ መገናኛ ብዙሃን ስራና አሰራር ማህበር ጭምር ያለው መታየት ያለበት ነው። ከአሜሪካ ድምጽ ራዲዮ ጥቂት ርቀት ላይ ነው ያለው። እንደሱ የመሳሰሉ የማየት የመመልከት እድል ይኖር ይሆን? ታላላቅ ጋዜጦች ያሉበት ሀገር ነው። ዋሽንግተን ፖስት አለ፣ ኒውዮርክ ታይምስ።
እነሱ ጋር በቀጥታ ለመሄድ እድሉን ባገኝ ደስ ይለኛል። ግን ይሄ የኒውስ ሙዚየም የሚባለውን ነገ ለማየት እቅድ ይዣለሁኝ እና ሄድለታ 11 ሰዓት ስለሆነ ከስራ ሰዓት በኋላ ተዘግቶ ነው የደረስነው እኛ እና በሩ ላይ ግን የዕለቱ ጋዜጦች ተለጥፎ ተመለከትኩኝ። የየዕለቱ ጋዜጦች እዛ ላይ በየስማቸው በተለይ እዚህ አሜሪካን ሀገር የሚታተሙት ተለጥፈዋል እና በጣም ልዩ ስሜት ነው የተሰማኝ። በተለያዩ ክልሎች ነው እንግዲህ አሁን እዚህ ስቴቶቹ በጣም ሩቅ ናቸው እንደማያውቁ፣ ግን በማንኛውም ስቴት ውስጥ የታተሙት ህትመቶች እዚህ መጥተው ወዲያው ማየት የሚቻልበት ነገር አለ። ውስጡም በጣም ብዙ የህትመት ውጤቶች እንዳሉ ነው በዌብሳይት ላይ ያየሁት። ነገ እዛ እንግዲህ ሄደን ደግሞ ለማየት እቅድ ይዘናል። እሱ ነው አሁን ዋና ያለው።
ግርም፣ ካለህ ጊዜ እጥረትና ከአየሩ ጠባይ ጥንካሬ አንጻር ይሄን ቦታ መጎብኘት ብዙውን የመገናኛ ብዙሀን ጉብኝት የሚያካትትልህ ይመስለኛል። ቤተ መዘክር ነው እና ታምራት ኃይሉ የቁም ነገር መጽሔት ዋና አዘጋጅ 15 ዓመታት የዘለቀ መጽሔታችሁን በህትመት የዳሰሳችኋቸውን እንደው አበይት የሚባሉ ርዕሶች በወፍ በረር መልከት ያደረግንበት እንዲሁም ጉዞህን ምክንያት አድርገን ያወጋንበት ቆይታ ነው። ለጊዜ አመሰግናለሁ። የቀረ ቆይታም የተሳካ እንደሚሆን ተስፋ አድርጋለሁ።
በጣም ነው የማመሰግነው አሉላ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ብርቅ ሰዎቻችን ቀጣዩ ቅንብር ነው።
ስሜ ኮሎኔል ጋዲሳ እባላለሁ። ከወለድኩበት ሀገር ወለጋ ነው። ቡሬ ይባላል።
ቡሬ። እሺ።
በትምህርት እንድንወጣ ጠይቆ ድንቤ ስም ደረሰ ወደ ሄድኩ።
ወዴት?
ለቀብት።
እሺ።
ለቀብት እንደደረስኩ ተማሪ ቤት ገባሁ። ከዛ ትምህርትን አማርኛውን እንደጨረስኩ እንግሊዝኛ እንድንማር ተፈቀደልን። በመካከል ጣሊያንና ኢትዮጵያ ተጣሉ።
ጣሊያን ኢትዮጵያን ወረረች?
አዎ። ኢትዮጵያ ገባች። ማለት ብዙ ታሪክ አለ። ያን ጊዜ ጦርነቱ ቀጠለ።
ጣሊያንኛም ተምረሃል?
ጀመር። ገና ኤቢሲዝን ጀምር በባህል ጣሊያን መጣ። የሚያስተምሩን አበሾች ናቸው። ያን ጊዜ ኤቢሲ እንደተባል ጣሊያን ስመጣ ወደ ጦርነት ደጃዝማች ሀብተ ማርያም የሚባሉ
ደጃዝማች ሀብተ ማርያም የእህት ባለቤት ነበሩ።
ወይዘሮ ሽባ ቤት ባለቤት ነበሩ። ከዛ እንደቀጠል
ጣሊያን እያለ ደጃዝማች ሀብተ ማርያም ሞቱ።
ጦርነት ተጀምሮ ጦርነት እንዳሉ ደጃዝማች ሀብተ ማርያም
በመንስ ተገደሉ።
ሰማሁ እንጂ አላየሁም። አላይ አይቻለ ማለት አልቀበልም።
እስቲ ወደ አብራሪነት እንዴት እንደገቡ ያጫውቱኝ።
አየር ኃይል ገባሁ።
እንዴት ገቡ አየር ኃይል?
አየር ኃይል በጣም እመኝ ነበር። አውሮፕላን ለመንዳት በጣም እመኝ ነበር። እና በጣም እመኝ ስለነበረ አውሮፕላን ለመግባት ትፈልጋለህ ወይ ተብዬ ተጠየቅኩ።
ማን ነው የጠየቁት?
ራስ መስሎኝ።
ከዛስ?
አሁን አልኳቸው ከሌ ጋር አሉና ቤተ መንግስት ወሰዱኝ። እዛ ቆም ተጠራሁ። ና አሉ። ዛሬው ጋር እየተነጋገሩ ጠሩ። እኔ ከኋላቸው ነበርኩ። እጅ ነሳ። እዛ በኋላ ምንድን ነው የምትፈልገው? ጦር ሰራዊት ክቡር ሰበጫ ነው አየር ኃይል አሉ።
ጃንሆይ ናቸው ራስ መስፍን ናቸው እንደዚህ ያሉት?
ጃንሆይ ነው።
እሺ።
እዛ እኔ አየር ኃይልን መግባት እፈልጋለሁ አልኩ።
አየር ኃይል ስትገባ አንተ ስንተኛ
ነበርክ?
ይህ የምትሰሙት ታሪክ በ1920ዎቹ መጨረሻ አካባቢ የሆነ የአንድ ኢትዮጵያዊ ታዳጊ ወጣት ታሪክ ነው። የሰማችሁት ድምፅ ለኢትዮጵያም ለአፍሪካም ጭምር የመጀመሪያዎቹ ከነበሩ የአየር ኃይል ካዴቶችና መኮንኖች የአንዱን የኮሎኔል ጋዲሳ ጉማን ድምፅ ነው። ኮሎኔል ጋዲሳ ዘንድሮ የ97 ዓመት ዕድሜ ባለጠጋ አዛውንት ናቸው። መንፈሰ ብርቱና ተጫዋች፣ ለዛው ዛሬም ያልደበዘዘ ብሩህ ገጽታቸው የውስጣቸውን ጥንካሬ፣ የሰብዕናቸውን ብልጽግና፣ የመንፈሳቸውን ኩሩነት ያስነብባል። የኮሎኔል ጋዲሳ ጉማ ሕይወት ከደመናዎች ጀርባ ከፍ ብላ መጥቃለች። ኮሎኔል ጋዲሳ ነዋይ አፍሳሽም ሥራ ፈጣሪም ሆነው ነበር። እስከ ዛሬ በማላውቀው ምክንያት በሚሉት ጥቃት ወህኒ ተወርውረው መማቀቃቸውን፣ ወጥተውም የምበላው የምጠጣው እስካጣ ባሉኝ ሁኔታ መንገላታትና መጎሳቁላቸውን አጫውተውኛል። ኮሎኔል ጋዲሳ ጉማን ያገኘኋቸው ዛሬ እየኖሩ ባሉበት የካሊፎርኒያዋ ኦክላንድ ከተማ መኖሪያ ቤታቸው ድረስ ሄጄ ነው። ኮሎኔል ጋዲሳ በጠና ታመው በመሰንበታቸው ምክንያት ቤተሰቦቻቸው እንዳናግራቸው የፈቃደኝነታቸው ነገር እጅግ ደካማና የሚያቅማሙ ነበሩ። እኔ ስለ ኮሎኔል ጋዲሳ ማንነት የሰማሁት ድንገት ነው። ካሊፎርኒያ የተገኘሁት ለሌላ ሥራዎች ነበር። አንድ ወዳጄ እንዲያው በጨዋታ መካከል አንስቶ የሚያውቀውን የታሪካቸውን ጫፍ ሲያጫውተኝ እርሳቸውን የማግኘት የማየት የማነጋገር ጉጉት አደረብኝ። እዚያው ካሊፎርኒያ ለሚገኘው የራሱ የከበረ ታሪክ ላለው ለኢንጂነር ፍስሐ አጥላው ሳማክረው ከቤተሰባቸው ወደሚያውቃት ወደ አንዷ ደወለና መልእክት አኖረ። ምሽት ላይ ሳን ፍራንሲስኮ ሆኜ ስልኬ ጮኸች። የኮሎኔል ጋዲሳ ቤተሰቦች ናቸው። ስለ ደወሉልኝ አመስግኜ ጥያቄን አቀረብኩ። ያገኘሁት መልስ ለጊዜው በጥቂቱ አሳዘነኝ። ኮሎኔል ጋዲሳ በጠና ሕመም ላይ ስለሆኑ መናገር አይችሉም፣ እሺ ለማለት ይከብደናል አሉኝ። ወዲያው ግን አንዳች እኔም የባለቤትነት ስሜት በውስጤ ተጫረ። እንዴ ለመሆኑ ማን ነው እርሱ? የነጻነት ሐውልትን ወይም ላሊበላን ወይም አክሱምን ወይም ጎንደርን አታይም ብሎ የሚከለክለኝ ወይም ክብረ ነገሥትን ወይም ስንክሳርን አትገልጥም የሚለኝ ወይ የጤፍ እንጀራ አትቆርስም ጠጅና ጠላም አትቀምስም ብሎ የሚከለክለኝ? ምናልባት ጥቂት ነገር ገፋ አደረግኩ ይሆን? ሚዛኑን ለእርሶ ለአድማጭ ልተውና ኮሎኔል ጋዲሳና እርሳቸውን የመሰሉ ሰዎች እኮ የየቤተሰባቸው የመሆናቸውን ያህል የዚያኑ መጠን የሕዝባቸው የሀገራቸውም ናቸው፣ የእኔም ናቸው። ያልተነገረላቸው ባለታሪኮች፣ ያልተዘመረላቸው ጀግኖች ስንት ናቸው? ተሸፍነው ያሉ፣ ሳይገለጡ ያለፉ። ሀገር ሲባል እኮ በየወቅቱ እየተነሱ የየድርሻቸውን እየሰጡ የኖሩና ያለፉ ዛሬም ያሉ ብርቅ ሰዎችም ማለት ነው። ይህንኑ ሐሳቤን በስልኩ ሌላኛ ጫፍ ሆነው ከኮሎኔል ጋዲስ አቤት ለሚያነጋግሩኝ ሰው አካፈልኩ። ምን እያልኩ እንደነበረ ገባቸው እንዴ? እስኪ አንዴ ቆየኝና መልሰን እንደውል አሉኝ። ቤተሰብ ተመካከረ መሰለኝ፣ ባሉት መሠረት መልሰው ደወሉልኝ። ኮሎኔል በጣም ታመዋል፣ ልታነጋግራቸው መቻልህን እንጃ። ለማንኛውም ግን ነገ ረፋድ ላይ መጥተህ በሰላም ካደሩ ልታያቸው ትችላለህ። በጣም ተደሰትኩ። ግድ የለም፣ ስጸልይ አድራለሁ። በነጋታው ሌሎችም ቀደም ብዬ በተለያዩ አካባቢዎች ይዣቸው የነበሩ የሥራ ቀጠሮዎቼን አፈጣጥኜ ጨረስኩና ወደ ኦክላንድ ገስግሼ ኮሎኔል ጋዲስ አቤት ስደርስ ወንበራቸው ላይ ተቀምጠው ታናሽ ወንድማቸውና ታናሽ እህታቸው፣ ልጃቸውና እንዲሁም ሌሎችም የቤተሰብ አባላትና ጥያቄዎች ከበው ሲያጫውቷቸው፣ ሲሳሳቁና ሲቀላለዱ ደረስኩ። እጅግ በጣም እድለኛ ነህ ተባልኩ። ሰሞኑን እኮ የከፋ ሁኔታ ስንጠብቅ ነው የሰነበት ነው አሉኝ። እጸልያለሁ አልኩ እኮ። እናም ጸሎቴ ያዘ። እኔ የፈለግሁት ጤና ይስጥልኝ ብያቸው ትንፋሻቸውንና ንቅናቄያቸውን ብቻ ለመቅረጽ ነበር ከሰማሁት ነገር። እናም ስለ ታሪካቸው ሌላ ሰው መጠየቅ። እንዲህ አይነት ነገር ቆፍጣናው ወታደር ድሮ ድሮ የእርሳቸው ባልደረቦች ከእርሳቸውም በኋላ የነበሩ ብዙዎች የጠቀላሽ ጋር ይሉ ነበር። እንዲህ ካሉ ነገር አለቀ፣ ሞተ ማለት ነው። ራሴ እናገራለሁ አሉ ኮሎኔል ጋዲሳ ጉማ። ድሮም ጋዜጠኛ ሊያናግርህ ይፈልጋል ተብለው ነበር ከተኙበት አልጋቸው ተነስተው ነቃ ብለው የጠበቁኝ። እግዚአብሔር ያክብርልኝ ኮሎኔል። እናም አሉ ኮሎኔል እኔ እናገራለሁ።
አንድ በአንድ ጠይቀኝ።
ጥያቄ ቀስ ብለህ አንድ በአንድ ጠይቀኝ ነው።
እሺ፣ እሺ።
የሂሪንግ ፕሮብሌም አለው።
እሺ፣ ብዙ አልጠይቆትም።
ብዙ አይጠይቅም፣
ጠይቀኝ።
እሺ፣
ነገር ግን ባጭሩ ባጭሩ።
እሺ፣
ዛሬ ትልቅ ነገር
እግዚአብሔር ታምረኝ። ዩ ኖ ዩር ላኪ ዩ ፋውንድ ሂም ላይክ ዚስ አ ካፕል ኦፍ ዴይዝ አጎ። በጣም እንትን ነበረ፣ መነጋገርም አይችልም ነበር።
መንገድ ይወሰናችሁ።
በእርግጥ ኮሎኔል ጥቂት የመስማት ችግር እንደደረሰባቸው ነግረውኛል። ድምፄን ከፍ አድርጌና ቀስ እያልኩኝ አጠገባቸው በነበሩት ወንድማቸው የሕይወት እማኝም ናቸውና በአቶ ተስፋ ጉማም እገዛና አልፎ አልፎም አስታዋሽነት እየተጋገዝን ሕይወታቸውን ሁሉ አጫወቱኝ። ኮሎኔል ራስ መስፍን ስለሺ ጠርተው አቀረቧቸውና ጃንሆይ ጠየቋቸው። ይቀጥላሉ ኮሎኔል ጋዲሳ።
ሰበሰቡን 40 ያህል እንደሆነ ተጠራ። ከሉ ቦታ እንደ ደቤ የተጠሩ አሉ። ሄል ግልማን ኤደሳ ጋር ወሰዱ። እንደ ዘረዝ በቃ መቼ ተመለሱ አሉ። ተመለስ ከዛ በኋላ ወደ አየር ኃይል እንድትሄዱ ተፈቅዶላቸዋል አሉ። በወላ እጅ ደሰን ሄል ወዲያሉ ሁሉ ምግብ እዛ እንደሚበላ ተፈቀደለች። መኪና ማንትር ሰው የምነዳ መኪና ስለሌለ እኔ ነበርኩ ባስ ነበበት የጣሊያ ባስ ተማሪ ቤት የሚወስደው ሀይለት እና ለላይ ሰጡት። እኔ ብቻ ነው ምነዳ እና እየነዳው ተማሪ ቤት ገባሉ። ጠዋት ጠዋት እጄ አወጣቸዋለሁ ልጆቹን ቦታ እስካገኘሁ ድረስ
በመኪና
በመኪና። ከዛ ቀኑ ደረሰ፣ ቤቱ ተሰራ፣ ቤቱ ተዘጋጀ እና ታች ጣሊያን የሰራ ኦፊሰሮች ቡና ቤት ምግብ ቤት የሚበሉበት ቦታ እዛ ተመደም።
የት ነበረ ቦታው?
አዲስ አበባ።
እሺ።
አንድ አመት ያህል እዛ ነቆየቱ። በቃ ልጆች ይሰበስባሉ፣ አንዳንዶቹ ደግሞ ያስወጣሉ። እንዲህ እያለ እዛ ደወል እና በቃ ታችኛው ትምህርት ቤት እዛው ተከፈተ። ትምህርትም እዛ ልማር ነበር። ምግባችንንም ማግኘታችንም እዛው ነው።
ኮሎኔል፣ ለመሆኑ ያን ጊዜ እርስዎ አየር ኃይል ሲቀጠሩ ኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ሌላ አየር ኃይል የነበረው ሀገር ነበረ? ስለዚህ ኮሎኔል፣ እርስዎ ከመጀመሪያዎቹ የአፍሪካ የአየር ኃይል አብራሪዎች አንዱ ኖት ማለት ነው?
አንዱ።
ለኢትዮጵያ ብቻ ሳይሆን
ስሙም ተጠርቶ አውቅም። ስሙም ተጠርቶ።
ኮሎኔል፣ ለመሆኑ እንዴት የማብረር ምኞት አደረቦት? ከየት መጣ ይሄ ማብረር ፍላጎት? ማንም ባልነበረበት ዘመን ነው።
አውሮፕላን ባየ ቁጥር ሰማ ላይ ባየ ቁጥር እመኝ ነበር።
መቼ?
ገና ኤርፎርስ ሳልገባ።
ልጆ ነው?
አዎ፣ እመኝ ነበር። በጣም እመኝ ነበር።
ሲበር እያዩ ማለት ነው?
አዎ።
አበራለሁ ብለው አስበው ያውቃሉ? ያኔ
እመኛለሁ እንጂ አበራለሁ አላልኩም። እመኛለሁ፣ ተመኘው። መብረር ፈጽሞ እፌቴ ባመጣ እዚህ ለመድረስ ፈጽሞ ባህል ቤል ባመጣ።
ስንት ዓመት አበረሩ ኮሎኔል?
15,000
ብዙ ነው።
ቀላል አይደለም። 15,000 በሲቪል አይደለም፣ በኤርፎርስ
በጦር ጀት ማለት ነው።
ኤርፎርስ 15,000 ማበር እኛ ማስተባር አለ። ቀላል አይደለም ማስተባር። ሰው ሳይ ቀላል ይመስላል። አንዱ አንዱን ለማስተባር አንዱ አንዱን ልዩ አማል አለው። እሱ ደግሞ በባህርም በምንም አፎንም እየጠረቅ እንደምን ብለ አስተምራለሁ። ሁለት ዓመት አስተማሪ ሆኜ እርዳለሁ።
እስቲ ባልደረቦች እነማን ነበሩ ይንገሩኝ ኮሎኔል። የእርሶ ጓደኞች አብረው የሰሩ አብረው የተቀጠሩ እነማን እነማን ነበሩ?
ኮሎኔል ጌታቸው ካልፈረ፣ ምትኩ ሙለታ፣ አብረን ዘመናው፣ ሌማ ባያነ፣ አበራ ወደባራ፣ አሰፋ የለ፣ አለማዩ አበበ፣ ዳዊት ገሌ፣ ነጋሽ ወደ ሚካኤል፣ ምትስራ ለማርያም፣ ገረሱ ደጋጎ።
እሺ፣ ግድ የለም በኋላ ይነግሩኛል። የቀሩትን
አብዛኞቹ ፓይለቶች ነበሩ። ይህ ሁሉ ጥቂቶች ነው የቀረ ነው።
ለ15,000 ሰዓታት በጦር ጀት አብራሪነትና በአሰልጣኝነት አየር ላይ ያሳለፉት የኮሎኔል ጋዲሳ ታሪክ ይቀጥላል። ብዙ ነው ታሪካቸው። ዌብሳይታችንና ፌስቡክ ገጻችን ላይም የቃለ ምልልሳችንን የቪዲዮ ዘገባ በቅርቡ እናወጣለን። ለዛሬ ጤና ይስጥልኝ። በነገራችን ላይ ኮሎኔል ጋዲሳ ጉማን እንዳገኛቸውም ከዚያም በኋላ ባነጋገርኳቸው ወቅት አጠገቤ ሆነው ብዙ ገዛ ሲያደርጉልኝ ለነበሩት ለወይዘሮ ሰሎሜ አርአያ ስላሴም ምስጋናዬን አቀርባለሁ። የተከበራችሁ አድማጮች በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት እስከ 4 ሰዓት ይቀጥላል። አሁን እስቲ ከላካችኋቸው የኢሜይል አስተያየቶቻችሁ አንድ ሁለቱን እናሰማችሁ መልሰን።
የአሜሪካ ድምፅ። የባህር ዳር ዩኒቨርሲቲ ምህንድስና ተማሪዎች ጥያቄ ስላነሱ ብቻ መባረራቸውን ጋዜጠኛ መለስካቸው ሲዘግብ ላደመጠ ሁሉ ብዙ ጥያቄዎችን ያስነሳል። ተማሪ መሆን እኮ የዜግነት መብትን አሳልፎ መስጠት አይደለም። ለምንድን ነው ጥያቄ ስላነሱ ብቻ ሰው እንዳልሆኑ ምግብ ተከልክለው ከግቢ የሚባረሩት? ዩኒቨርሲቲውና የዩኒቨርሲቲው መሪዎች የሚተዳደሩት ዜጎችና ወላጆች በሚከፍሉት ግብር ወይንም በእነሱ ስም በሚገኝ እርዳታና ብድር አይደለም እንዴ? ለመሆኑ በተማሪዎቹና በዩኒቨርሲቲው መካከል ያለውን ግንኙነት የሚገዛ ተማሪዎቹ የተቀበሉት ደንብ የለም እንዴ? የትምህርት ሚኒስቴር ከአንደኛ ክፍል እስከ ዩኒቨርሲቲ 3ኛ ዓመት ድረስ እያሳለፈና እየገፋ ያመጣቸውን ተማሪዎች ዩኒቨርሲቲው በድንገት ተነስቶ አዲስና ያልነበረ ፈተና ውሰዱ ማለቱ አግባብ ነው? የኢህአዴግ ባለሥልጣኖች ልጆቻቸውን አውሮፓና አሜሪካ ልከው በዶላር እያስተማሩ የድሃውን ልጅ የሚቀልዱበት አንሶ ለምንድን ነው በረሃብ የሚቀጡት? ተማሪዎቹ ከወደቁ የወደቀው ለዚህ ያበቃቸው ትምህርት ሚኒስቴርና ዩኒቨርሲቲውን የሚመሩት ፕሬዚደንት የሚባሉ የኢህአዴግ ካድሬዎች ናቸው። ተጠያቂ መሆን ያለበትም ይህን ያመጣው መንግሥት ነው። ተማሪዎቹን በውሳኔው ማሳተፍ ሲገባ በረሃብ መቅጣት ኢሰብአዊ ድርጊት ነው። ይህ ብልሹ የትምህርት ሥርዓት ያመጣው ችግር ሰለባ የሆኑት ወጣት ተማሪዎች መቀጣት የለባቸውም። ፈተናም ቢሆን ተከታታይና የማሻሻያ ሐሳብ ለተማሪዎቹ የሚሰጥ ካልሆነና በድንገት ተነስቶ የሚደረግ ከሆነ ለማንም አይረዳም፣ በጥሞና ይታሰብበት። ልሳኑ መልኬ ነኝ ከጎንደር ዩኒቨርሲቲ ብለዋል።
ተከታዩ አስተያየት በስንኝ የተቋጠረ ነው። በሰሞኑ በሀገራችን እየተበራከተ ያለውን አንዱን ኢትዮጵያዊ ነገድ ከሌላው የሚያቃቅር መንግሥታዊ ተንኮል ስሰማ ከ10 ዓመት በፊት የመነጫጨርኳት ወረቀት ትዝ አለችኝና ፈላልጌ ላካፍላችሁ ወሰንኩ። እናንተም እንደሚመስላችሁ አድርጓት ይቻትላችሁ ብለው እኔን እኔ በላው የምትል ግጥም ልከውልናል። መስፍን፣ ለዛሬ ሰዓታችን እየተጠናቀቀ ነው መሰለኝ። በነገው ምሽት ዝግጅት እናሰማችኋለን። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰራበታቸው እኔ ሰለሞን ክፍሌና
እኔም ሰሎሞን አባተንን። ብርሃን ኃይሉ ነች ፕሮግራሙን የመራችሁ። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ። The Voice of a